ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮቻችን እንደምን አመሻችሁ። እግዚአብሔር አምላካችን ያለፉትን ቀናት ሁሉ እየመራን ከቃሉም ደግሞ ነሆ ለኛ የሚረባንን እየመገበን እስከዚህ ሰዓት ድረስ መርቶናልና አድርሶናልና አቁሞናልና አጽንቶናልና እጅግ አድርገን ስሙን እናመሰግናለን። አቤቱ አምላካችን ሆይ ባንተ ታምነናል ብለን ስሙን ጀመርን መጥራት። ነው እስከዚህ ጊዜ ድረስ ደግሞ ታማኝነቱን ሳያጓድል እግዚአብሔር አምላካችን እየመራን ነው አይደለም እንዴ? አው ከጻድቃን ቁጥር ሳያጎልን ወጣታችንና መግባታችን በርሱ ተጠብቆ ነው በዚህች ያየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗልና እግዚአብሔር ይክበር ይመስገን። ባላችሁበት ስፍራ ሆናችሁ ይህንን መንፈሳዊና ወንድማዊ ሰላምታዬን እንደምትቀበሉ ባለሙሉ ተስፋ ነኝ። እናንተን የማላይ ሆኜ ነው እንጂ አበበ እንደምን አለህ ደና ነው ወይ አንተ ሳገልግሎቱስ እንዴት ነው እንደምትሉኝ አልጠራጠርም። እግዚአብሔር ይክበር ይመስገን። እናንተን የጠበቀ እናንተን የመራ ጌታ እኔንም እንዲው እየጠበቀኝና እየመራኝ ነው እስከዚህ ሰዓት ድረስ ደርሻለሁ። አው የነገውን ደግሞ ጌታ ያውቃል። እኔንም እናንተንም እግዚአብሔር አምላካችን ይታደገናል። ዛሬ የምንፈራው የምንደነግጥበት ነገር ምንም ነገር የለም። አው እግዚአብሔር ሁሉን ይችላል። የሚሳነው ነገር የለም። እስቲ ወንድማችንን ዘማሪውን ገዛኝን ጠይቀው። ገዛኝ በእውኑ ለእግዚአብሔር የሚሳነው ነገር አለን? እግዚአብሔር ደግሞ ክፉን ነገር አያሸንፍምን? እግዚአብሔር ደግሞ ደካማ ልጆቹን ማቆም አይችልምን? አው እስቲ ገዛኝ ምን ትላለ? አይችልም እርሱ?
ሳው ይዘላል ስሙ ሲጠራ ጉልበታለው ኢየሱስ ስውር ሊያበራ የትንሣኤ አምላክ ነው ይችላል እሱ ሲያሰማቸው ሙታን ሊነሱ ይችላል 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 እሱ ስልጣን አለው ጌታ ኢየሱስ ንጉሡ ተስፋ የቆረጣችሁ ተነሱ ተስፋይቱን ምድር አሁን በሱ ይችላል 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 እሱ ታናለው ጌታ ኢየሱስ ንጉሡ በተስፋው እምነት ተጠብቀው ታምረልኝ ተራ ታማኝ ነው እንም ታባህሮን በበትራች የተደቀነውን ከመንገዳች ከፊታችን ያለው ትልቅ ተራራ ይወጣል ተነቅሎ ስሙን ስንጠራ ቁጥሯን እንምታ ያፈራርሳት እንደነሽ ውጊታ ይችላል 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 እሱ ታናለው ጌታ ኢየሱስ ንጉሡ ተስፋ ይቆረጣችሁ ተነሱ ተስፋይቱን ምድር አስመልሱ ይችላል 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 እሱ ታናለው ጌታ ኢየሱስ ንጉሡ በተስፋ በእምነት ተጠብቀው ታምረልኝ ሥራ ታማኝ
አው እግዚአብሔር አምላካችን አንተ ሁሉን ማድረግ ትችልበታለህ በሕይወታችን ዘመን ሁሉ በኑሯችን በመውጣትና በመግባታችን በመናከናውነው ነገር ሁሉ አንተ ሥልጣን አለ። አንተ ባለሙሉ ሥልጣን ጊዜ የማያልፍብህ አቤቱ ያንተ ካቢኔ የማይገለበጥ ያንተ አስተዳደር የማይሻር አዎ ጌታ ኢየሱስ ክርስቶስ እንዳንተ ያለ ማን አለ? አዎ በሕይወታችን ድንቅ ነገርን አድርገሃል። አንተ ተንሰራፍተ ደግሞ በሕይወታችን በልባችን ጌታዬ እንድትነክስ በዚህ ሰዓት እንጋብዝሃለን። ጌታችንና መድኃኒታችን ሆይ ቃልህ ከማር ይልቅ በእውነት እጅግ ይጣፍጣል። ጌታችን ሆይ ጎልማሳ መንገዱን በምን ያነጻል ተብሎ ተጽፏልና መንገዳችንን ደግሞ የምናነጻበት መንገዳችንን የምናቀናበት እነሆ ትክክለኛውና የማያወላውለው ቃልህ ነው። ጌታዬ ሆይ ይህ እውነተኛ መሳሪያ ነው። መንገዳችንን በቃልህ ማቅናት እንድንችል መንገዳችንን እግዚአብሔር ሆይ በቃልህ ደግሞ ማከናውንና መስራት እንድንችል እግዚአብሔር ሆይ ቃልህን በልባችን ውስጥ ሰውር። ዳዊትም የተመኘው ዳዊትም የጸለየው ነው። አዎ ቃልህን በልባችን ሰውር። በምንተኛበት ጊዜ በምንነሳበት ጊዜ አቤቱ አምላካችን ሆይ ቃልህን ማሰላሰል እንድንችል እርዳን። መድኃኒታችንና ጌታችን ሆይ ኑሯችን ሁሉ ባንተ የተከናወነ ኑሯችን ሁሉ እግዚአብሔር ሆይ ባንተ የተሰራ ይሁን። እንደ ፈቃድህ መውጣትና መግባት እንድንችል ደግሞ እርዳን። ጌታችን ሆይ አንተ የከፈትከውን የሚዘጋ አንተ የዘጋውን የሚከፍት ማንም የለም። አዎ ሁሉን ትችላለህ። እግዚአብሔር ሆይ ክብር ተመስገን። በዚህች ምሽት ደግሞ ከዚህ ከቃል ታምራትን ማየት እንድንችል አቤቱ አምላካችን ሆይ መንፈሳዊ አይኖቻችንን ግለጥ። እግዚአብሔር ሆይ ለሌሎች ደግሞ መልካም ወንጌል ሆነን እንድንታይ ለሌሎች ደግሞ የምንነበብ መልካም ቃል ሆነን እንድንመላለስ አንተ እርዳን። ጌታችን ሆይ በምላሳችን ከናፍርቶቻችንን ገላልጠን መመስከር እንኳን ባንችል በሕይወታችን ደግሞ መመስከር እንድንችል ባኗኗራችን አንተን መግለጥ እንድንችል እርዳን። እግዚአብሔር ሆይ ጊዜውንና ሰዓቱንም ሁሉ ባርክልን። ስለ ሰማኸን ክብር ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በስፋት የተመለከትነው ኢዮብ ለኤልፋዝ የሰጠውን መልስ ነበር። ቴማናዊው ኤልፋዝ ለኢዮብ ችግር መፍትሄ ነው የሚለውን አንድና ሁለት ያለ ሲያጽናናውና ሲመክረው እንዲሁም ሲነዘንዘው እንመለከታለን። ኢዮብ ግን ችግሩ ይህ አይደለም ለችግሩም ደግሞ መፍትሄ አይሆነኝም ይሄ የምትለው ያለ ሲከራከረው እንመለከታለን። ኤልፋዝ ሲከሰው ኤልፋዝ ሲጎተጉተው በስውር የሰራው ኃጢአት ቢኖር ነው እንጂ እንደዚህ አትፈተንም ይያለ ራሱ ቴማናዊ ኤልፋዝ ኢዮብን ሲፈታተነው ተመልክተናል። ዛሬ ደግሞ እንዳጽናኝ ሆኖ እየቀረበው ሹሃዊው በልዳዶስ ነው። ይህንን ደግሞ ከምዕራፍ 8 አብረን እንመለከታለን። እና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢዮብ ምዕራፍ 8 ቁጥር 1ን አውጡ። መጽሐፈ ኢዮብ ምዕራፍ 8 ቁጥር 1ን ተመልከቱ። የሚኖረንን ጊዜ ሁሉ እግዚአብሔር አምላካችን ይባርከው። አሜን። ወገኖች የዚህ የምዕራፍ 8 አብይ ሐሳቡ ሹሃዊው በልዳዶስ ያደረገው የመጀመሪያ ንግግር የሚል ይሆናል። እንግዲህ ፈጠን ብላችሁ ጻፉ። ሹሃዊው በልዳዶስ ያደረገው የመጀመሪያ ንግግር የሚለው የዚህ የምዕራፍ 8 አብይ ሐሳብ ይሆናል ማለት ነው። ኢዮብ ላይ መራራ ቃል ሲናገር የምንመለከተው ሌላው ሰው በልዳዶስ ነው። በልዳዶስ ወጋት ባቂ አይነት ሰው ነው። ጻፍ አርጉ። በልዳዶስ ወጋት ባቂ አይነት ሰው ነው። ካውን ይልቅ በድሮ ዘመን ትዝታ መኖርን ይፈልጋል። የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ የሚለውን አነጋገር የህይወት መመሪያ አድርጎ ይዟል። ኢዮብ ምዕራፍ 8 ቁጥር 8ን በኋላ እንመለከታለን። ኢዮብ ምዕራፍ 8 ቁጥር 8 ላይ ይህንን አሁን ያነበብኩትን ቃል ራሱ በልዳዶስ ሲናገር እንመለከታለን። ይሁን እንጂ ወገኖቼ ስላለፈው ዘመን በርግጠኝነት ማወቅ አንችልም። ለዚህም ነው ከኢዮብ ምዕራፍ 38 ቁጥር 4 እንደምንመለከተው እግዚአብሔር ኢዮብን ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስታውስ እንደሆነ ተናገር በማለት የሚጠይቀው። በልዳዶስ ስላለፉ ነገሮች ብዙ የሚያውቀው ነገር አለው። ያ ግን ኢዮብን አልጠቀመውም። ከኤልፋዝ ይልቅ ላነጋገሩ ደንታ ቢስ ሰው ነው። በንግግሩ ኢዮብን አክስሎታል፣ በጣም አሳምሞታል። ይህ ነው እንግዲህ ኢዮብን አጽናናለሁ ብሎ የመጣው የበልዳዶስ ማንነት። እስቲ ቁጥር 1 እና 2ን አብረን እንመልከት። ሹሃዊውን በልዳዶስ መለሰ እንዲህም አለ፣ እስከ መቼ ይህን ትናገራለህ? ያፍህስ ቃል እስከ መቼ እንዳውሎ ነፋስ ይሆናል ይለዋል። በልዳዶስ ኢዮብ ሆይ እስቲ ረጋ ብለህ አድምጠኝ፣ መቼም አንተ የምትናገረውን መስማት የነፋስን ፉጨት እንደ መስማት ነው በማለት በነገር እየወጋው ነው። በመሰረቱ ግን የርሱ የራሱ አነጋገርም ቢሆን ለኢዮብ ከነፋስ ፉጨት ያለፈ ትርጉም የሚሰጥ አልነበረም። ይሁን እንጂ ብዙ ምሳይን ቆይ የራሱ የኢዮብን ስህተት እንመለከታለን። ቁጥር 3ን ተመልከቱ። በእውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ይላል ኢዮብ። የፈለከውን ብትናገርም እንኳ የእጅህን እያገኘ ነው። የችግርህ ምክንያት የገዛ ኃጢአትህ ነው። ያም ሆኖ ግን ልትሟገት ትፈልጋለህ። እግዚአብሔር ፍርድን የሚያጣምም ይመስልሃልን? ይላል። ልጆች በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል ይላል። ቁጥር 4ን ልብ ይሏል። አባባሉ ፍጹም ጭካኔን የተሞላ ነው። ልጆችም የሞቱት በኃጢአታቸው ነው በማለት ኢዮብን ሊያሳምኖ ይሞክራል በልዳዶስ። ወዳጆቼ መቼውም ጊዜ ቢሆን አንድን ሰው ከዚህ የበለጠ የሚያመው ነገር ሊኖር አይችልም። በልዳዶስ እንዲህ በድፍረት ለመናገር ምንም መብት የለውም። ምክንያቱም ልጆቹ የሞቱት በኃጢአታቸው እንዳልነበር ገና ከምዕራፉ መጀመሪያ አንስቶ ነበር በግልጽ የተነገረን። እስቲ በቁጥር 5 እና 6 ደግሞ ቃሉ ምን እንደሚል እንመልከት። እግዚአብሔርን ብትታገስ፣ ሁሉንም የሚችለውን አምላክ ብትለምን፣ ንጹህና ቅን ብትሆን፣ በእውነት አሁን ስለ አንተ ይነቃል፣ የጽድቅህንም መኖሪያ ያከናውንልሃል ይለዋል። ኢዮብ ሆይ አፍህ እንደሚናገረው ንጹህና ቅን ብትሆን ኖሮ እግዚአብሔር ጸሎትህን ይሰማ ነበር፣ ይፈውስህና ነገርህንም ሁሉ ያስተካክልልህ ነበር። ያለ መሆኑ ደግሞ በደለኛነትህን ነው የሚያመለክተው ይለዋል። ጅማሬ ታናሽ ቢሆንም ይለዋል በቁጥር 7 ላይ፣ ጅማሬ ታናሽ ቢሆንም እንኳ ፍጻሜ እጅግ ይበዛል ሲል ይናገራል። ይዋሊደር እንጂ ወገኖቼ በኢዮብ ሕይወት ሲፈጸም የምንመለከተውም ይህንኑ ነው። የመከራው ዘመን ካለፈ በኋላ ቀድሞ ከነበረው በረከት በጥፍ በሚበልጥ ባርኮት ይባርከዋል እግዚአብሔር። ጌታችን የተናገረውን ሁሉ ይፈጽምለታል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትላንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነርሱ የሚያስተምሩህና የሚነግሩ ቃልንም ከልባቸው የሚያወጡ አይደለምን? ሲለው ደግሞ ከቁጥር 8 እስከ 10 ባለው ስፍራ እንመለከታለን። እኛ የትናንት ብቻ ነን፣ ምንም አናውቅም። በመሰረቱ ያባባል ምንም እንከን የማይወጣለት እውነት ነው። ይሁን እንጂ ወዳጆቼ እርሱ ምንም እንደማያውቅ ሳይሆን ኢዮብ ምንም እንደማያውቅ ለማሳየት ነበር በልዳዶስ እንዲህ አለው። ስላለፉት ዘመናት በርግጥ የምናውቀው ብዙ ነገር ባይኖረንም በጣም የሚያሳስበኝ ያለፈው ዘመን ሳይሆን መጪው ዘመን ነው። ያም ሆኖ ግን በልዳዶስ እንደሚነግረን ካለፈው ዘመን ብዙ የምንማረው ነገር ቢኖረንም ትልቁ ትኩረታችን ፊት ለፊታችን ያለው ነገር ነው። በኋላዬ ያለውን እየረሳው በፊቴ ያለውን ለማያዝ እዘረጋለሁ ይላል ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 14ን በኋላ ተመልከቱ። ስለ ዘላለማዊ ነገሮች መማር የምንችለው ከእግዚአብሔር ቃል ብቻ ነው። ቁጥር 11 ቁጥር 12 እና 13ን ደግሞ እስቲ እንመልከት። በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቄጠማ ውሃ በሌለበት ቦታ ይለመልማልን? ገና ሲለመልም ሳይቆረጥም ከአትክልት በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው ይላል። የሚገርም ነው። ኢዮብ ነገሮችን ለመሸፋፈን የሚፈልግ ግብዝ እንደሆነ ነው በድፍረት የሚናገረው በልዳዶስ። እስቲ ቀጥሎ ያለውን ቃል ደግሞ እንመልከት። ተስፋው ይቆረጣል፣ እምነቱም እንደ ሸረሪት ቤት ይሆናል። ቤቱን ይደግፈዋል፣ አይቆምለትም፣ ይዘውማል፣ አይጸናለትም ይላል። ቁጥር 14 እና 15ን ይመለከቷል። በሸረሪት ድር የመንጠልጠል ያህል ነው። ችግር ሲመጣ ደግሞ ሊያቆሙ አይችልም ይላል። ምን አይነት አጽናኝ እንደሆነ ይህንን ሰው ተመልከቱ። በርግጥ ምላሱ እጅግ ይጋረፋል። እስቲ ቁጥር 21 ደግሞ እናንብብ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ ያጢአተኞችንም እጅ አያበረታም ይላል። እግዚአብሔር ወገኖቼ ፍጹሙን ሰው ይጥለዋልን ብላችሁ ብትጠይቁ መልሱ በፍጹም አይጥለውም የሚል ነው። ግን ፍጹም የሚባል ሰው አለ ወይ? በፍጹም የለም። መጽሐፍ ቅዱስ ጻድቅ የለም አንድስ እንኳን የለም ይላል። ሮሜ ምዕራፍ 3 ቁጥር 10ን ብትመለከቱ እንዲህ ነው የሚለው፣ ጻድቅ የለም አንድስ እንኳን ይላል። ምንም እንኳን የበልዳዶስ ንግግር በመሰረታ ሐሳቡ ደረጃ እውነት ቢሆንም ከሕይወት ተሞክሮና ውጣ ውረድ አንጻር ስንመለከተው ግን እውነት አይደለም። አፍን እንደገና ሳቂ ሞላል ይለዋል። በቁጥር 1 እና 2 ላይ አፍን እንደገና ሳቂ ሞላል፣ ከንፈሮችንም ልልታ ይሞላል። የሚጠሉ እፍረት ይለብሳሉ፣ ያጢአተኞችም ድንኳን አይገኝም ሲል ይናገራል። ባዶውን የቀረውና ይሁሉ ችግር የደረሰበት በራሱ አጢአት ምክንያት እንደሆነ ለኢዮብ እየነገረው ነው። ኢዮብን ለመሰለ ሰው ደግሞ እንዲህ ያለ አስተሳሰብ በፍጹም የሚዋጥለት አይደለም። ቀደም ብለን እንደተመለከትነው በልዳዶስ እግዚአብሔርን አያውቀውም፣ ኢዮብንም አያውቀውም፣ ራሱንም አያውቅም። የረቀቀና የጠለቀ ንግግር ይናገራል። ይሁን እንጂ ያወቀ የመሰለውን ያህል አላወቀም። ራሱን በእግዚአብሔር ቦታ ማስቀመጥ አይችልም። በሚቀጥለው ምዕራፍ ኢዮብ ስለ ሰጠው መልስ እንመለከታለን። መቋጫ በሌለው ክርክርና ንትርክ በጣም መመረሩን ከሰጠው መልስ መረዳት ይቻላል። እንግዲህ አድማጮቻችን የዚህ የመጽሐፈ ኢዮብ ምዕራፍ 8 ጥናታችንን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ ወደ ምዕራፍ 9 እና 10 ተሸጋግረን እስቲ እግዚአብሔር የሚናገረንን እንመለከታለን። እግዚአብሔር ይመስገን። የዚህ የመጽሐፈ ኢዮብ ምዕራፍ 9 እና ምዕራፍ 10 አብይ ሐሳቡ ኢዮብ ለበልዳዶስ የሰጠው መልስ የሚገልጽ ይሆናል። አስቀድሞ እንደተመለከትነው በምዕራፍ 8 በልዳዶስ ኢዮብን የሚያጽናና ይመስል በዚያ በሚጋረፍ ምላሱ ብዙ ነገር ለኢዮብ ተናግሮታል። ኢዮብ ደግሞ አሁን በዚህ በምዕራፍ 9 እና በምዕራፍ 10 ለበልዳዶስ ንግግር መልስ ሲመልስ እንመለከታለን። በልዳዶስ የተናገራቸው ነገሮች ሁሉ የልቡን እንዳላደረሰለት ኢዮብ ይናገራል። ፍጹም ነኝ ብሎ እንደማያስብ፣ በእግዚአብሔርም ፊት በደለኛ አይደለሁም በማለት መከራከሪያ እንደማያቀርብም ግልጽ አድርጓል። የሚፈልገው ነገር ቢኖር ከጎኑ ቆሞ ችግሩን የሚያቀርብለት ሰው ብቻ ነው። አማላጁ ወይም በእግዚአብሔርና በርሱ መካከለ ቆሞ መካከለኛ የሚሆንለት ሰው በጥብቅ ፈልጓል። በሌላ አነጋገር የኢዮብ ልብ ጥልቅ መሻትና ጩኸት ክርስቶስ ነበር ማለት ነው። እስቲ ምዕራፍ 9 ቁጥር 1 እና 2ን እንመልከት። ኢዮብ ምዕራፍ 9 ቁጥር 1 እና 2ን እናንብብ። ኢዮብም መለሰ እንዲህም አለ፣ በእውነት እንዲህ እንደሆነ አወቅሁ። ሰው በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ይላል በልዳዶስ የተናገረው በአብዛኛው ይህን የሚመስል ነበር። ችግሩ ኢዮብ ለነበረበት ሁኔታ መልስ መሆን አለመቻሉ ነው። የምትናገረውን በአጠቃላይ ይዞታ እውነት እንደሆነ እቀበላለሁ፣ ግን በእግዚአብሔር ፊት መጽደቅ የሚችለው እንዴት ነው? ይላል ኢዮብ። በርግጥ ኢዮብ ወንጌልን እየፈለገ ነው። አንድ ሰው በእግዚአብሔር ፊት እንዴት መጽደቅ እንደሚችል ማወቅ ፈልጓል። አንዳንድ ጥያቄዎቹ እንዲመለሱለት ይፈልጋል። ባልንጀሮቹ ደግሞ ሊመልሱለት አልቻሉም። ከእርሱ ጋር ይከራከር ዘንድ ቢወድ ከሺ ነገር አንዱን መመለስ አይችልም። ልቡ ጠቢብ፣ ኃይሉም ታላቅ ነው። ደፍሮትስ በደህና የሄደ ማን ነው? ይላል ቁጥር 3 እና 4ን ይመለከቷል። ኢዮብ በበኩሌ ያልሆንኩትን መስዬ መታየት አልፈልግም። በእግዚአብሔር ፊት መከራከር እንደማልችል አውቃለሁ። ጥያቄዎች ቢያቀርብልኝ አንዱን እንኳን መመለስ አልችልም ነው የሚለው። ጥያቄዎች አሉት። ጥያቄዎቹን እግዚአብሔር እንዲመልስለት ይፈልጋል። ግን እግዚአብሔር ከርሱ በጣም እንደራቀ ያስባል። እስቲ ከቁጥር 5 እስከ 8 ያለውን ቃል ደግሞ አንድ ላይ እናንብብ። ተራሮችን ይነቅላል አያውቁትም፣ በቁጣውም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿም ይንቀጠቀጣሉ። ፀሐይን ያዛታል አትወጣምም፣ ከዋክብትንም ያትማል። ሰማያትን ብቻውን ይዘረጋል፣ በባሩም ማዕበል ላይ ይረግጣል ይላል። ይህ የሚያሳየው እግዚአብሔር በፍጥረታት ላይ ያለውን አስደናቂ ሥልጣን ነው። ኢዮብ በፈጣሪነቱ አውቆታል፣ በጊዜው ሩህሩህና መሐሪ መሆኑን ግን ገና አላወቀውም። ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ፣ ሰባቱንም ከዋክብት፣ በደቡብም በኩል ያሉትን የከዋክብት ማደሪያዎች ሰርቷል። የማይመረመረውን ታላቅ ነገር የማይቆጠረውንም ታምራት ያደርጋል ይላል ቁጥር 9ና 10ን ልብ ይሏል። ኢዮብ ስለ ከዋክብት ዕውቀት እንዳለው መመልከት ይቻላል። ይሁን እንጂ በአጉል ኮከብ ዘመን ስለ ተወለድኩ ነው እንዲህ ያለ ጣፈንታ የመጣብኝ ሲል አንመለከትም። ይህ ሰዎች ከሚፈጽሙት ትልቅ ስህተት አንዱ ነው። በጣፈንታው ላይ ከዋክብት ምንም ድርሻ እንደሌላቸው ኢዮብ በሚገባ ተረድቷል። ከዋክብት የእግዚአብሔር ፍጡራን መሆናቸውን ብቻ ነው የሚያውቀው። እነሆ ቢመጣብኝ አላየውም፣ ቢያልፍብኝም አላውቀውም ይላል ቁጥር 11ን ልብ ይሏል። ኢዮብ እግዚአብሔርን በፈጣሪነቱ ያውቃል፣ መንፈስ ስለሆነ ሊያየው እንደማይችልም ያውቃል። እግዚአብሔር ቁጣውን አይመልስም ይላል ቁጥር 13 እና 14ን ተመልከቱ። እግዚአብሔር ቁጣውን አይመልስም፣ ከርሱ በታች ራብን የሚረዱ ይዋረዳሉ። ይልቁንስ መልስለት ዘንድ ቃሌንስ በፊቱ መርጥ ዘንድ እኔ ማን ነኝ ይላል። በእግዚአብሔር ፊት የመቆም ድል ቢኖረው ተመኝቷል። ጥያቄ ቢጠይቀው ምን እንደሚመልስለት ግን አያውቅም። ብጠራው እርሱም ቢመልስልኝ ኖሮ ቃሌን እንደ ሰማ አላምንም ነበር ይላል። እግዚአብሔር ሊሰማው እንደሚችል ኢዮብ እርግጠኛ አልነበረም። እስቲ ከቁጥር 17 እስከ 19 ያለውን ቃሉን ደግሞ እንመልከት። በአውሎ ነፋስ ይሰብረኛል፣ ቁስሌን ያለ ምክንያት ያበዛል፣ የተነፍስ ዘንድ አይተወኝም። ነገር ግን መራራን ነገር አጥግቦኛል። የኃይል ነገር ቢሆን እርሱ ኃያል ነው፣ የፍርድ ነገር ቢሆን ጊዜ ወሳኙ ማን ነው ይላል። ልመናዬን ችግሬንና ብሶቴን በእግዚአብሔር ፊት እንዴት ማቅረብ ይችላለሁ በማለት ኢዮብ ይጠይቃል። ጻድቅ ብሆን አፌ ይወቅሰኛል፣ ፍጹም ብሆን ጠማማ ያደርገኛል ይላል ቁጥር 20ን ተመልከቱ። ጻድቅ ነኝ በማለት ያልሆንኩትን መስዬ ለመታየት ሙከራ ባደርግ እንኳ የገዛ አንደበቴ ይፈርድብኛል ይላል ኢዮብ። ይሁን እንጂ ኢዮብ ስለ ራሱ የተጋነነ አመለካከት እንደነበረው እናያለን። እንደ ሐዋርያው ጳውሎስ በእኔ ማለት በሥጋዬ ምንም መልካም ነገር እንደሌለ አውቃለሁ ማለት የሚችል ሰው አልነበረም። ሮሜ ምዕራፍ 7 ቁጥር 18ን ተመልከቱ። ኢዮብ ፍጹም ነኝ ባይል እንኳ መልካም ሰው ወይም በሌላ አነጋገር ጻድቅ ነኝ ብሎ ግን ያምን ነበር። ያም ሆኖ ግን በእግዚአብሔር ፊት መከራከር ያነጥባል ነበርም። አንዳንድ ሰዎች የእግዚአብሔርን ቃል ስለማያውቁ በእግዚአብሔር ፊት መቅረብ የሚችሉበት ጽድቅ እንዳላቸው ያስባሉ። መመዘኛዎቹም ማሟላትና እርሱም ደስማች ሰኘት እንደሚችሉ ያስባሉ። ወገኖቼ እኔና እናንተ ግን እንደዛ እናስብም። የእግዚአብሔር ቃል ግን የሚለን ጻድቅ የለም ይለናል። አዎ ጻድቅ የለም አንድስ እንኳ ስለሚለን እኔና እናንተ በእግዚአብሔር ፊት በደለኞች እንደሆን በዚህም ምክንያት ደግሞ እግዚአብሔር ልጁን ጌታ ኢየሱስ ክርስቶስን ልኮ እንዳዳነን እናምናለን። ዛሬ የምንመላለሰው በጸጋው ዙፋን ፊት አዎ በርሱ ምክንያት ነው። እግዚአብሔር ደግሞ ቸርነቱንና ምሕረቱን እንዲሰጠን በየቀኑ ደግሞ ስለ ኃጢአታችን ምክንያት በርሱ ፊት እንወድቃለን። አይደለም እንዴ? አለ በለዚያ እኔ ጻድቅ ነኝ፣ እኔ በየውዱ ቤተ ክርስቲያን እሄዳለሁ፣ እኔ በሳምንት ሁለት ጊዜ ጾማለሁ፣ እኔ እንደዚያና እንደዚያ አደርጋለሁ ብለን በእግዚአብሔር ፊት አንመጻደቅም። ኃጢአተኞችና በደለኞች መሆናችንን አውቀን ምሕረቱንና ቸርነቱን ለማግኘት በየጊዜው በእግዚአብሔር ፊት እንወድቃለን። በዚህች ምሽት ራስህን ከፍ ከፍ አድርገህ እኔ ጻድቅ ነኝ የምትል ወንድም ወይም ደግሞ እህት ካለሽ አው ዛሬውኑ በደለኞች እንደሆናችሁ አውቃችሁ በእግዚአብሔር ፊት ውደቁ። ጻድቅ እግዚአብሔር ብቻ ነው። የተወደዳችሁ አድማጮቻችን የዛሬውን ጥናታችንን እዚህ ላይ እናገባድዳለን። እስከዚያው ጊዜ ድረስ በሰላሙኑ ይያልን የምንሰናበታችሁ በቴክኒኩ በኩል ስካውንስ ያገለግለን የቆየ ወንድማችን
አለማየሁ ዳዊት፣
በትምርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላም ዳሰሱ የውልድ ጆቹ ኮብልኑ መልካማይኖቹ ዳሰሱ ዘለውቻለ I'm like it, I'm a girl on the Yassasun, you're with me, Jojo Gobanyun, Malkama, I know Jojo Terasas, Telewitala I'm like it, I'm a girl on the